voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 26 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ኢህአደግ እንደ ራሱ መድብለ ፓርቲ አድርጎ ካልቆጠረ በስተቀር ኢህአደግ ከሌሎች ተቃዋሚ ኃይሎችን ባለው አካሄድ ተነስተን ስንገመግም ግን ያንን እየጎለበተ እየመጣ ነው እያሉት ያሉት የመድብለ ፓርቲ ዲሞክራሲያዊ ስርዓት በተግባር ተጨባጭነቱ አይታይህም።
አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በ10ኛው የኢህአደግ ጉባኤ ላይ ከሰጡን ትንተና የተቀነጨበ ነው። በአብይ ርዕስ ይመለሳሉ። ለአርዕስተ ዜናው ቆንጅት።
ጽንፈኛው ቡድን አልሸባብ በሶማሊያ በአፍሪካ ህብረት ሰላም አስከባሪዎች ካምፕ ላይ በመኪና ላይ የታጨቀ ቦምብ አፈንድቶ ቢያንስ 19 ወታደሮችን ገደለ የሚለው አንዱ ርዕሰ ዜናችን ነው።
አሁን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያ ውስጥ ጽንፈኛው ቡድን አልሸባብ በአፍሪካ ህብረት የሰላም አስከባሪ ወታደሮች ካምፕ ላይ በመኪና ላይ የተጫነ ቦምብ አፈንድቶ ቢያንስ 19 ወታደሮችን ገድሏል። የሞቱትን ወታደሮች ቁጥር የገለጹት አንድ የሶማሊያ ከፍተኛ ባለስልጣን ለቪኦኤ በሰጡት ቃል እንዳሉት ተመሳሳይ ቁጥር ያላቸው የህብረቱ ወታደሮች በጽንፈኞቹ ተዋጊዎች ተማርከዋል። የአልሸባብ ተዋጊዎች ከሶማሊያ ዋና ከተማ ከሞቃዲሾ 120 ኪሎ ሜትር ርቀት ላይ በምትገኘው ጃነሌ የምትባል ከተማ ባለ የጦር ካምፕ ባደረስነው ጥቃት በርካታ ወታደሮች ገድለናል ሲሉ መግለጫ አውጥተዋል። ጽንፈኞቹ ተዋጊዎች መኪና ላይ የተጫነውን ቦምብ ዛሬ ከሌሊቱ 10 ሰዓት ተኩል ላይ ካፈነዱ በኋላ ከሰላም አስከባሪዎቹ ጋር መታኮሳቸው ተገልጿል። አልሸባብ የጦር ሰፈሮቹን ተቆጣጥሯል ተብሎ የተሰማውን ሪፖርት የአፍሪካ ህብረት የሶማሊያ ተልእኮ አሚሶም አስተባብሎታል። አብዛኞቹ ወታደሮች ከካምፑ ሸሽተው ወጥተዋል ሲሉ እማኞች ይናገራሉ። የአፍሪካ ህብረት የሶማሊያ ተልእኮ ግን ሰራዊቱ ለታክቲክ ብሎ ካፈገፈገ በኋላ ተመልሶ ካምፑ ሙሉ በሙሉ ተቆጣጥሯል ብሏል። አልሸባብ ጥቃቱን ያደረሰው የረጅም ጊዜው መሪ አህመድ አብዲ ጎዳኔ በዩናይትድ ስቴትስ የድሮን ጥቃት በተገደለበት ልክ በአንደኛ ዓመቱ መሆኑ ነው የታወቀው። የአፍሪካ ህብረት የሶማሊያ ኮሚሽን ልዩ ተወካይና የአሚሶም አምባሳደር ማማ ሲድኩ ጥቃቱን አውግዘዋል። በጥቃቱ የተገደሉትን ሰላም አስከባሪዎች የሶማሊያን ህዝብ ለማገልገል ሲሉ ክቡር የሆነ መስዋዕትነት የከፈሉ ጀግኖች ሲሉ አድንቀዋቸዋል።
በምዕራብ አፍሪካዊቱ ሀገር ቻድ አዲስ በተደነገገ ጸረ ሽብር ሕግ የሞት ቅጣት እንደገና መደንገጉን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ከፍተኛ ኮሚሽነር አውግዟል። በዚሁ የተመለሰ ሕግ ሀገሪቱ ባለፈው ቅዳሜ 10 ሰዎችን በሞት ቀጥታለች። ከጄኔቫው የመንግስታቱ ድርጅት ዋና መስሪያ ቤት ሊሳ ሽላይን የዘገበችውን ትዝታ በላቸው ታቀርባለች።
ቻድ እንደ ኤሮፓ አቆጣጠር በ2003 ዓ.ም የሞት ቅጣትን ካቆመች ወዲህ እንደገና ስራ ላይ ስታውለው የቅዳሜው ለመጀመሪያ ጊዜ ነው። የተባበሩት መንግስታት የሰብአዊ መብት ድርጅት እርምጃውን ወደ ኋልዮሽ መሄድ ብሎታል። ድርጅቱ ውሳኔው በከፍተኛ ፍጥነት መፈጸሙም አሳስቦኛል ብሏል። የመንግስታቱ ድርጅት ቃል አቀባይ ሲሲል ፑይ በአዲሱ የጸረ ሽብር ሕግ ሞት በተፈረደባቸው ማግስት ነሐሴ 24 10 ሰዎች በጥይት መረሸናቸውን ተናግረዋል። ሰዎቹ የናይጄሪያው ነውጠኛ ቡድን የቦኮ ሐራም አባላት በመሆን እንደተከሰሱ በሰኔና ሐምሌ ወራት ከ50 በላይ ሰዎች በተገደሉበት የዋና ከተማዋ እንጀሚና ጥቃት የተጠረጠሩ መሆናቸውን ገልጸዋል። የመንግስታቱ ድርጅት የሰዎቹ ክስ በፍትሐዊነት አልተካሄደም የሚል ስጋት አለው ይላሉ ፑይ።
According to the information that we collected, the timing of the trial was reduced from 8 to 2 days.
ባገኘነው መረጃ መሰረት የሰዎቹ ችሎት ከ8 ወደ 2 ቀናት ተቀንሷል። የችሎቱ ቦታ ደግሞ ለደህንነት ተብሎ ወደ ሌላ ስፍራ ተዛውሯል። ጠበቃ ቆመላቸው እንደሆነ ወይም የተፈረደባቸውን የሞት ቅጣት ይግባኝ ለማለት ችለው እንደሆነ አናውቅም።
የመንግስታቱ ድርጅት የሰብአዊ መብት መስሪያ ቤት ስለ ሰዎቹ የሞት ቅጣት ከቻድ ባለስልጣናት ጋር እንዳልተነጋገረ፣ ነገር ግን አገሪቱ የሞት ቅጣት በማቆሟ ውሳኔው በሕግ እንዲጸድቅ ድርጅቱ ሲያበረታታ እንደነበር ጠቅሰው አሁን ቅጣቱ እንደገና መቀጠሉ አሳሳቢ ነው ብለዋል ፑይ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እንደ አውሮፓውያን አቆጣጠር በዚህ በዘንድሮ 2015 ዓመተ ምህረት ቁጥራቸው ከ350,000 የሚበልጡ ፍልሰተኞች ከመካከለኛው ምስራቅና ከአፍሪካ ድህነትንና ብጥብጥን አመልጥ ብለው በመሸሽ የተሻለ ኑሮ ፍለጋ አውሮፓ ሊገቡ በሜዲትራኒያን ባህር አደገኛ ጉዞ አድርገዋል ሲል ዓለም አቀፍ የፍልሰተኞች ጉዳይ ድርጅት IOM ተናገረ። ከ234,000 የሚበልጡቱ ግሪክ ጠረፍ፣ 114,000 ደግሞ ኢጣሊያ ሲደርሱ ጥቂቱ ስፔንና ማልታ ገብተዋል ብሏል። በዚህ ዓመት 2600 የሚሆኑት ደግሞ ህገወጥ አዘዋዋሪዎች ያለ ልክ ያሳፈሩበት የማይረባ ጀልባ እየሰጠመ ባህሩ ላይ እንዳለቁ ተናግሯል አይኦኤም። ይህን አሃዝ ያወጣው አውሮፓ ከሁለተኛው የዓለም ጦርነት ወዲህ እጅግ ግዙፉ የሆነውን የፍልሰተኛ ጎርፍ ልትቋቋም እየሞከረች ባለችበት በዚህ ወቅት ነው። የሃንጋሪ ባለስልጣናት የዋና ከተማዋን የቡዳፔሽትን ዋናውን የባቡር ጣቢያ በመዝጋታቸው የሚበዙት በጦርነት ከታመሱ የመካከለኛው ምስራቅ ሀገሮች የሆኑ ፍልሰተኞች መውጫ አጥተው ተኮልኩለዋል። ፍልሰተኞቹ ወደ ኦስትሪያና ጀርመን ለማለፍ የሚፈልጉ ናቸው። በብዙ መቶዎች የተቆጠሩ ፖሊሶች ፍልሰተኞቹን ከምስራቁ የባቡር ጣቢያ አጅበው አስወጥተዋቸዋል። ዛሬ ፖሊሶቹ በድምፅ ማጉያ አድርገው መንገደኞቹን በሙሉ ጣቢያውን ለቃችሁ ውጡ የሚል ማስታወቂያ ካሰሙ በኋላ ተመልሰው እንዳይገቡ ከልክለዋል። ዛሬ ቀደም ብሎ ወደ ቪየና ኦስትሪያ በሚሄደው ባቡር ሊሳፈሩ ሲሉ ፖሊሶች የከለከሏቸው ስደተኞች ጋር የተፈጠረውን አይነት ግጭት ግን በዚህኛው አልታየም። ፍልሰተኞቹ ከባቡር ጣቢያው ከተባረሩ በኋላ ደጃፉ ላይ ተሰብስበው ነጻነት ነጻነት፣ ጀርመን ጀርመን የሚሉ መፈክሮችን ሲያሰሙ ቆይተዋል። 3650 ፍልሰተኞች ትናንት ሰኞ ቪየና መግባታቸውን የኦስትሪያ ባለስልጣናት አስታውቀዋል።
የአየር ንብረት ለውጥ በተለይ በተጋላጩ አርክቲክ አካባቢ በሚያደርሰው ጉዳት ላይ ያተኮረ ከ20 አገሮች በላይ እየተሳተፉበት ያሉ የተፈጥሮ አካባቢ ጥበቃ ጉባኤ አላስካ ውስጥ እየተካሄደ ነው። ፕሬዚደንት ባራክ ኦባማንና የውጭ ጉዳይ ሚኒስትር ጃን ኬሪን ያካተተ የዩናይትድ ስቴትስ ልዑካን ቡድን የዓለማችን ሙቀት መጨመርና ግለት በዘላ ዓለማዊው ግግር በረዷማ የአርክቲክ አውራጃ ላይ የሚያስከትለውን አደጋ ለመከላከል በሚያስችሉ ነጥቦች ላይ ለመምከር ከፖሊሲ ቀራጮች፣ ከሳይንስ ተመራማሪዎችና መንግሥታዊ ካልሆኑ ድርጅቶች ጋር ተከታታይ ውይይቶችን እያደረጉ ነው።
ትናንት ሰኞ ዩክሬን ዋና ከተማ ኪየቭ ውስጥ በተካሄደ ሁከት የቀላቀለ የተቃውሞ ሰልፍ ላይ የእጅ ቦምብ ተወርውሮ የቆሰሉ ሁለት ተጨማሪ የሀገሪቱ የብሔራዊ ዘብ አባላት ሕይወታቸው ማለፉ ተነግሯል። በዚህም የሞቱት ሰዎች ቁጥር 3 ደርሷል። ትናንት በሀገሪቱ ፓርላማ ደጃፍ በዩክሬን አንድነት ደጋፊዎችና በጸጥታ ኃይሎች መካከል በተነሳው ግጭት ሁለት ተጨማሪ የሰራዊቱ አባላት መሞታቸውን የመንግስቱ ባለስልጣናት ናቸው ያስታወቁት። የዩክሬን የአንድነት ኃይሎች የወጡት የሀገሪቱ መንግስት በሩሲያ የሚደገፉት ተገንጣዮች እጅ ላለው ለምስራቅ ዩክሬን ጠቀም ያለ የራስ ገዝ አስተዳደር ስልጣን ለመፍቀድ ያቀረበውን የህገ መንግስት ማሻሻያ በመቃወም ነው። ህጉ ትናንት በምክር ቤት አባላቱ የመጀመሪያውን ይሁንታ አግኝቶ አልፏል። በዘገባው መሰረት ከተቃዋሚ ሰልፈኞች ውስጥ አንዱ ነው የእጅ ቦምቡን የወረወረው። በዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ዌብሳይት ላይ ዛሬ የወጣው መግለጫ በጸጥታ ኃይሎቹ ላይ የደረሰው ጉዳት የሚያሳየው ጥቃቱን ያደረሱት ሰዎች ብዛት ያለው ከባድና ስለታም መሳሪያ እንደተጠቀሙ ነው ይላል። ከትናንቱ ሁከት በተያያዘ 140 የሚሆኑ ሰዎች ተጎድተው ሆስፒታል ገብተዋል።
በመጨረሻም ባለፈው ሳምንት ጅጉን ሲዋዥቅ የነበረው የዓለም አክሲዮን ገበያ ትናንት ሰኞ አቆልቁሎ ተዘግቷል። በኒውዮርክ የዳው ጆንስ ኢንዱስትሪያል አቨሬጅ የኢንዱስትሪ ሸቀጥ ልውውጥ አማካይ በ7.7% ወድቋል። ናስዳክ በ6.1% ሲወርድ S&P 500 ትናንት ባለቀው የአውሮፓውያኑ ኦገስት ወይም ነሐሴ በ6.3% መውደቁ ላለፉት ከሁለት ዓመታት ተኩል በላይ ለሆነ ጊዜ የከፋው መሆኑ ታውቋል። የዚህም ምክንያቱ መዋዕለ ነዋይ አፍሳሾች የቻይና ምጣኔ ሀብት እድገት ይዞታና የዩናይትድ ስቴትስ ማዕከላዊ ግምጃ ቤት በዚህ መስከረም የወለድ መጠን ከፍ ለማድረግ የደረሰበት ውሳኔ ጥርጣሬ ስለፈጠረባቸው መሆኑ ተገልጿል። የጀርመኑ ዳክስ 0.4 ነጥቦች፣ የፈረንሳይ ሲኤሲ 0.5% ቀንሰዋል። ዜናው በቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 26 ምሽት ፕሮግራማችን ነው።
ንግድና ምጣኔ ሀብት፣ ሐኪሙን ይጠይቁ የምሽቱ መደበኛ ዝግጅቶች ናቸው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
አስረኛው የኢህአደግ ጉባኤ አቶ ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን ምክትላቸው አድርጎ በድጋሚ መርጧል። ለመሆኑ የጉባኤው አጀንዳዎችና ውሳኔዎች ለሀገሪቱ አንገብጋቢ ጉዳዮች ሁነኛ ምላሽ በመስጠት ምን አይነት ፋይዳ ይኖራቸው ይሆን? አቶ ኃይለማርያም የቅርብ ጊዜውን ብሔራዊ ምርጫ አስመልክተው በጉባኤው ባሰሙት ንግግራቸው የተረጋጋ የመድብለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ መሰረቱን ያጠናከረ ብለውታል። በጉባኤው የትኩረት ጭብጦች ይዘትና ፋይዳ በጠቅላይ ሚኒስትሩ ንግግሮችና በተቃዋሚዎች ምላሽ ዙሪያ ለሚቀርብ ሙያዊ ትንታኔ ባለሙያ ጋብዘናል። አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። በትናንትናው ምሽት አጠር ያለውን የመጀመሪያ ክፍል አሰምተን ነበር። ለምሽቱም በቀጠሯችን መሰረት ሰፋ ያለውን ቀሪ ቃለ ምልልስ ይዘን ቀርበናል። አሉላ ከበደ ነው አቶ ሰይፈን ያነጋገራቸው።
አቶ ኃይለማርያም ደሳለኝ በመክፈቻ ያሰሙትን አንድ ሌላ ንግግር እንስማ።
መራጩ ሕዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድብለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው።
አቶ ሰይፈ፣ እንደ ተከታተሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የተካሄደውን ብሔራዊ ምርጫ ነው ዋቢ ያደረጉት። ያን ምርጫ ተከትሎ የተደረገ ጉባኤ የህዝቡን ይሁንታ ማግኘት ብቻ ሳይሆን የዜሮ ድምር ፖለቲካ ይሉታል፣ በጥላቻ የተመሰረተ ፖለቲካን ውድቅ ያደረገበት ነው ህዝቡ ይላሉ። እንደሚያውቁት 100% ድምጽ ያገኘበት ነው ያ ምርጫ ውጤትና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሚሉት ጋር እንዴት ያዛምዱታል?
በእኔ ግምገማ ጠቅላይ ሚኒስትሩ እንደተናገሩት የህዝቡ ድምጽ ያን ያህል ዋጋ የሚሰጠው ከሆነ ያን ያህል ክብደት የሚሰጠው ከሆነ ፓርቲው በህዝቡ የተነሱ ትላላቅ የሆኑ ጉዳዮች ደግሞ ነበሩ፣ እነሱ ማጠንጠኛቸውን ማድረግ ነበረባቸው በጉባኤው እንደ አጀንዳ የሚል ጥያቄ ያስነሳባቸዋል እንጂ ትክክል ናቸው። በሳል ውሳኔ ነው የወሰነው። አርቆ ሀሳብ የሆነ ህዝብ እንደ ያለን ስለዚህ ያን አርቆ አሳቢነቱ ያን በሳልነቱ ምናልባትም ሌሎች ተደማሪ ምክንያቶችም ጨማምሮ ለኢህአዴግ ይሁንታው ሰጥቷል። ከተለያዩ ምክንያቶችን በመነሳት
አቶ ኃይለ ማርያም ቀደም ብሎ በተከታተሉት ንግግራቸው የጥላቻና የቂም በቀል የዜሮ ድምር ፖለቲካ ያሉት እየከሰመ መምጣቱን ምርጫው እንዳረጋገጠ የተረጋጋ የመድብለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ ዳግም መሰረቱን ያጠናከረ ይሉታል። የመድብለ ፓርቲ የሚለው ከአንድ በላይ ፓርቲ በአገሪቱ በምርጫ አሸንፎ የሚንቀሳቀስበት ሁኔታ እንዴት ይዛመዳል? የት አለ 100% አንድ ድርጅት ብቻ ገኖ በወጣበት?
ወደዛ ልመጣልህ አካሄድ። ምናልባት አሁን ባለው ተጨባጭ ሁኔታ በኢህአዴግ አባል ድርጅቶች ያሉ ለየግላቸውን የተለያየ ፖለቲካል ፓርቲ አድርገው ስለው ኢህአዴግ እንደ ራሱ መድብለ ፓርቲ አድርጎ ካልቆጠረ በስተቀር ኢህአዴግ ከሌሎች ተቃዋሚ ኃይሎችን ባለው አካሄድ ተነስተን ስንገመግም ግን ያንን እየጎለበተ እየመጣ ነው እያሉት ያሉት የመድብለ ፓርቲ ዲሞክራሲያዊ ስርዓት በተግባር ተጨባጭነቱ አይታይህም በአብዛኛው ማለት ነው። እንደውም አንድ ከዚህ ጉባኤ የተገነዘብኩት የህወሀት ድርጅታዊ ጉባኤ ተከታትዬ ያለው የደኢህዴን የኦህዴድ ብአዴን ተከታትዬ ያለው በአብዛኞቹ አጀንዳ አቀራረጥም ጭምር ሳይቀር በየፊናቸውን ሲሄዱ በአገር ደረጃ የሚያስተሳስር አጀንዳ ለመቅረብ ከመልካም አስተዳደር ለማስፈን ቆርጠን እንነሳለን፣ የልማታዊ ሰራ ግንባታ እናስቀጥላለን ከማለት ውጭ በሌላ ርዕሰ ጉዳዮች ላይ የጋራ አጀንዳ እንደ አገር ቀርጸው በፓርቲ ደረጃ የጋራ አቅጣጫዎችንና አበይት ውሳኔዎችን ሳይወስኑ ያለፉበት ሁኔታ፣ በተለይ ደግሞ በኢኮኖሚ ዘርፍ ስንሄድ ጂቲፒ ከሞላ ጎደል የወደቀበት ሁኔታ ላይ ሆነን ነው ጉባኤው እያካሄድን ያለ ነው። ለምን ወደቀ? ማን ነው ተጠያቂ? የትኛው ሴክተር ቢሮ ነው? የትኛው የፖለቲካ ወይም የመንግስት የአመራር እርከን ነው ተጠያቂ? የሚሉ ጥያቄዎችን አንስቶ ቀጥተኛ መፍትሄ ሳያስቀምጥ ነው ያለፉ አራቱም ድርጅቶችን ማለት እችላለሁ። ከዚህ በመነሳት በፖለቲካውም ጭምር ክራይ ሰብሳቢነት ሙስናንን ከስሩ ነቅለን እንጥላለን የሚል የተደጋጋመ ነገር ቢሆንም አሁንም ደግሞ ቃል ከመግባት በስተቀር የክራይ ሰብሳቢነትና ሙስና አደጋ በየትኛው የአመራር እርከን ነው ያለው? ሰንትራል ግራቪቱ የት ነው? መለየት እስከሚያቅታቸው ድረስ ነው። በእኔ እምነት የአገሪቱ ህዝቦችና በአጠቃላይ አገሪቷ ዋነኛ ጉዳዮች እነኝህ ይመስሉኛል። በጉባኤው እነኝህን ትኩረት ሰጥቶ የገመገመም ውሳኔ ያስተላለፈም አላስተዋልኩም። የሹምሽር ፖለቲካ ግን ከሞላ ጎደል በአንዳንዶቹ ፓርቲዎች ጥሩ ሊባል የሚችል በአብዛኞቹ ግን ምንም ለውጥ ያልታየበት ሁኔታ ነው አስተውዬ ያለፍኩት።
ይሄ ምናልባትም ወደ ተከታዩ ጭብጥ ይወስደናል። ጉባኤው የስልጣኑን ያህል ለሀገሪቱ አንገብጋቢ ችግሮች ምላሽ አይሰጥም የሚል ትችት በተቃዋሚዎች ቀርቦበታል። የሀገሪቱን መሰረታዊ ችግሮች፣ እርስዎ ዋና ዋና ጉዳዮች ያሏቸውን ለመፍታት የታለሙ ውይይቶች አልተካሄዱበትም ሲሉ ቀደም ብለው እርስዎ በሰጡት አስተያየት ይስማማሉ። በተወሰነ ደረጃ ግን በህወሓት የተደረገው የተሻለ ሁኔታዎች ታይተውበታል ይላሉ አንድ የተቃዋሚ መሪ። እስኪ እሳቸውን እንስማና የእርሶን አስተያየት እናስከትል።
ኢህአዴግ እየመራ ባለው ሀገር የህግ የበላይነት በከፍተኛ ደረጃ ተጥሷል። ነጻነቶች የሉም። አፈናው ከፍተኛ ነው። ዲሞክራሲ የለም። የሰዎች መብት በጣም የተደፈቀ ነው ያለው፣ የተዘጋ ነው ያለው። የተለያዩ ተቋማት ነጻነት የላቸውም። የዩኒቨርሲቲ ተቋማት ሳይቀሩ በነጻነት ምርምር የሚደረግባቸው ተቋማት ሳይቀሩ ወደ ካድሬ ትምህርት ቤት ነን ወደ የተለወጥ ያለው። ይሄ በአገሪቱ ያለ አካሄድ ነው። የዚህ ችግር ውጤት የከፋ ሆኖ እየታየ ያለው በአስተዳደር፣ በሙስና፣ በሌሎችም በልማት፣ በችጋር፣ በሁሉም መስክ የከፋ ሆኖ እየታየ ያለው ትግራይ ላይ ስለሆነ በትግራይ ከረር ያለ ውይይት፣ ጠለቅ ያለ ውይይት መነሳቱ አያስገርምም።
የመድረኩ አመራር አባል አቶ ገብሩ አስራት ናቸው። እንደ ሰሟቸው በትግራይ ጠንከር ብሎ መታየቱ ምክንያታዊ መሆኑን ይጠቅሳሉ። ገለልተኛ እንዲሆኑ የሚጠበቁ የከፍተኛ ትምህርት ተቋማት ሳይቀሩ የፖለቲካ ዓላማ ማራመጃ የካድሬዎች አመራር የሚሰጥባቸው ሆነዋል ሲሉ ጠንከር ያለ ትችት ያቀረቡት፣ ይህ ሁኔታ የሚለወጥበት ስለመኖሩም ተስፋ ያላቸው አይመስል። ምን አስተያየት ይሰጣሉ በዚህ ላይ?
ከአጠቃላይ ማዕቀፍ ብንነሳ ጥሩ ነው የሚሆነው። የትምህርት ሴክተሩ ጥራቱም ይሁን ስፋቱ እንደሚወራለት አለመሆኑ ልንግባባ እንችላለን። ከአቶ ገብረ ደረስ የዚህ ምንጭ ርዕዮተ ዓለማዊ ነው ወይ? የፓርቲው እንደዚህ መሳሪያ ከመሆን አልፈው ራሳቸውን ኢንዲፐንደንት ሆነው እንዲወጡ ካለመፈለጉ ነው ወይ የሚለው ነገር ግን ተጨማሪ ፍተሻ የሚያስፈልገው ይመስለኛል። ምክንያቱም እንደዚህ አይነት በአዋጆች፣ በህጎች፣ በአሰራሮችም በዳይሬክቲቭስ እንደዚህ አይነት አሰራሮችን አናይም። ምናልባት ስነ ልቦናዊ ትንተና ከመስጠት ውጭ ሌላ የማቀረው ነገር ስለሌለኝ ነው። የትምህርት ጥራቱ በተመለከተ ግን ይህን ብቻ ሳይሆን ህጉር ያነሷቸውን ብዙ ጉዳዮች አሉ። በትግራይ ጠንከር ያሉ ችግሮች ናቸው። ስለዚህ እነኚህ ችግሮችን ሳይፈታ ማለፉ በጉባኤው
ከተቃዋሚ ፓርቲዎችን የሚመጣው ትችት ብቻ ለመቋቋም ሳይሆን የሚያቀተው ከህዝቡም ጭምር ያቅተዋል። በተጨባጭም የሆነው እሱ ነው። ጉባኤተኛው ማዕከላዊ ኮሚቴ አባላት ጭምር በአድርባይነትም ይሁን በተለያዩ ምክንያቶችን ራሳቸውን ደፍተው ምንም አንድ ቃል ትንፍስ ባላሉበት ጉባኤ ውስጥ ተራ አርሶ አደሮች፣ አንዳንድ ደግሞ ከፍተኛ ባለስልጣኖች ሊባሉ የሚችሉ በጣም ትልቅ ክብደት ያለው ጭብጦችን በማንሳት በትግራይ ያለ ችግር በሁሉም ዘርፎች ማለት ነው፣ በትምህርትም ልንል እንችላለን፣ በመልክ ማስተዳደርም ልንል እንችላለን፣ በዲሞክራሲም ልንል እንችላለን፣ ከሁሉም በላይ ደግሞ በልማት እንደሚወራውን መዋቅራዊ የኢኮኖሚ ሽግግር በአንድ ሴክተርም ከአንድ ሴክተር ወደ ሌላ ሽግግርም መጥቷል ይላል። ብዙ አሃዞችን ይደረደራል። አሃዞችን ግን ተጨባጭ ውጤት ሆነው ለህዝቡ ስላልታዩት የከረረና የመረረ ቅሬታዎችን አንስተዋል ጉባኤተኛው። ምናልባት ማዕከላዊ ኮሚቴው በዚህ አጋጣሚ ያንን የጉባኤተኛው መንፈስ ይዞ አመራርም ሲመርጥም ይሁን ግምገማዎችም ጠንከር ሲያደርግ ሲያከር አላማስተዋሌ ቅንነቱንም ለመጠየቅ እኔም ተገድጃለሁ። ማዕከላዊ ኮሚቴ አመራሩ በሙሉ ችግር ነበረበት። ጉባኤተኛው ግን የህዝብ ቀጥተኛ ተወካይ ስለነበረ ስሜቱም በሚገባ ያንጸባረቀ ይመስለኛል። ከዚህ አንጻር አቶ ገብሩ ያስቀመጡት ምክንያታዊነት የሚያስኬድ ይመስለኛል።
መልካም። ሌላ አንድ አነጋጋሪ ነጥብ እንመልከት። አንዳንድ የአመራር አባላት ተደራራቢ ኃላፊነት ሲወስዱ እናያለን። ጠቅላይ ሚኒስትሩን ብንመለከት የሀገሪቱ ጠቅላይ ሚኒስትር ናቸው፣ የኢህአዴግ ሊቀመንበር ናቸው። ሌላ ቀርቶ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ሆኖ በድጋሚ ተመርጠዋል። አቶ ደብረጽዮን ገብረ ሚካኤል የህወሓት ምክትል ሊቀመንበር ሆነው ተመርጠዋል። በምክትል ጠቅላይ ሚኒስትርነት ከፍተኛ የአመራር ኃላፊነት የሚሰሩ ናቸው። ለምንድን ነው እንዲህ ያለ ተደራራቢ የአመራር ስልጣን በአንዳንድ ግለሰቦች እጅ እንዲቀመጥ የሚደረገው? ምንስ አዎንታዊ ሚና ይኖረዋል?
በአስረኛው የኢህአዴግ ጉባኤ አንድምታና ፋይዳዎቹ ዙሪያ አሉላ ከፖለቲካ ሳይንስ መምህሩ ከአቶ ሰይፈ ኃይሉ ጋር የጀመረው ቃለ ምልልስ ቀሪ ዝግጅት የመጽሔቱን የትንታኔ ርዕሶች ተከትሎ በሁለተኛው አጋማሽ ይጠብቃችኋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱ አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት ተልእኮ ጁባ ውስጥ ሲቪሎች ከሚጠበቁበት ስፍራ ከ500 በላይ የውጭ ዜጎችን ወደ ሌላ ስፍራ ማዛወሩ ተገልጿል። ጁባ ውስጥ እንደ ኤሮፓውያን አቆጣጠር በ2013 የተካሄደው ውጊያ ከኢትዮጵያ ከኤርትራና ከሶማሊያ የሄዱ ስደተኞችን ጨምሮ ብዙ ሺህ የአገሬው ነዋሪዎችንና የውጭ ሀገር ዜጎችን አፈናቅሏል። ከዚያው ከጁባ ፊሊፕ ቶማስ የላከውን ዘገባ አዲሱ አበባ ያቀርባል።
የሚሽኑ ቃል አቀባይ ጆ ኮንትሬራስ እንደገለጡት ባለፈው ሳምንት ማብቂያ ላይ ከ100 በላይ የውጭ ሀገር ዜጎች ወደ ሌላ ስፍራ ተዛውረዋል።
With the change in the security situation, there is no need for the foreign nationals to continue to reside.
የደህንነቱ ሁኔታ በመቀየሩ የውጭ አገር ዜጎች በተባበሩት መንግስታት ድርጅት ሚሽን ካምፕ መቆየት አላስፈልጋቸውም። ኑሯቸውን ደቡብ ሱዳን ውስጥ ሊቀጥሉ የሚችሉበትን ሁኔታ ለመወሰንም ሚሽኑ ከውጭ አገር ዜጎች ጋር ለተባበሩት መንግስታት ድርጅት ቀረቤታ ካላቸው መስሪያ ቤቶችና አገር በቀል ከሆኑ ወዳጆች ጋር ሲሰራ ቆይቷል።
ድርጅቱ የማስፈር ስራውን የሚያካሄደው ከUNHCR ማለትም ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽንና ከIOM ማለትም ዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር መሆኑን የገለጡት ቃል አቀባዩ ይህ ከደቡብ ሱዳን የስደተኞች ጉዳይ ኮሚሽን ጋርም የሚካሄደው ሰፈራ በፍጹም በጎ ፈቃደኝነት ላይ የተመሰረተ መሆኑንም ተናግረዋል።
The 510 foreign nationals who registered for the relocation program were given 3 options.
ለሰፈራው ፕሮግራም ፈቃደኞች ሆነው የተመዘገቡት 510 የውጭ አገር ዜጎች 3 ምርጫዎች ተሰጥቷቸዋል። ወይ ወደ ጁባ ከተማ አሊያም የምዕራባዊ ኢኳቶሪያል ግዛት ዋና ከተማ ወደ ሆነችው ያምቢዮ መዛወር፣ ሁለቱም ካልሆነ ያምቢዮ ወደሚገኘው ዩኤንኤችሲአር መጠለያ ካምፕ መዛወር። እስካሁን 264 የሚሆኑት ምርጫቸውን ወስነዋል። 10ሩ ደግሞ ዛሬ ነሐሴ 25 ቀን በሚከፈተው ካምፕ ያምቢዮ ለመስፈር ፈቃደኞች ሆነዋል።
አንዳንድ የውጭ አገር ዜጎች በመደበኛ ስደተኛነት መፈረጅ ይፈልጋሉ። እናም ማመልከቻቸው ወይም ጥያቄያቸው እየታየ መሆኑ ታውቋል። ቃል አቀባዩ ጆ ኮንትሬራስ በሰጡት ቃል በተባበሩት መንግስታት ድርጅት ካምፕ ውስጥ የሚኖሩትን ግለሰቦች የማዛወሩ ሂደት በቅርቡ ከተፈረመው የደቡብ ሱዳን የሰላም ስምምነት ጋር ግንኙነት የለውም ብለው በደቡብ ሱዳን ህዝብ ላይ ግን አዎንታዊ ተጽዕኖ ሊኖረው እንደሚችል አልሸሸጉም።
If the relocation of these foreign nationals provides some sort of
እነዚህን የውጭ ሀገር ዜጎች የማስፈሩ ሂደት ለደቡብ ሱዳን ህዝብ አንዳች አዎንታዊ ተጽዕኖ አሳድሮ ግቢያችንን በፈቃዳቸው የሚለቁልን ከሆነ ያም ጥሩ ነገር ነው። ይሁን እንጂ ይህ ፕሮግራም ከሁለት መቶ ሺህ በላይ በሆኑት የአገር ውስጥ ተፈናቃዮች ላይ ምንም ተጽዕኖ የለውም።
የተባበሩት መንግስታት ሚሽን ደቡብ ሱዳን ውስጥ ለአደጋ የተጋለጡ ሲቪሎችን መብት የማስከበር ኃላፊነቱን እንደሚወጣ ቃል አቀባዩ ጆ ኮንትሬራስ አስረግጠው ተናግረዋል።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። የአየር ንብረት ለውጥ በተለይ በተጋላጩ የሰሜን ዋልታው አርክቲክ አካባቢ በሚያደርሰው ጉዳት ላይ ያተኮረ ከ20 በላይ አገሮች የተሳተፉበት የተፈጥሮ አካባቢ ጥበቃ ጉባኤ አላስካ ውስጥ እየተካሄደ ነው። ፕሬዚደንት ባራክ ኦባማንና የውጭ ጉዳይ ሚኒስትር ጃን ኬሪን ያካተተው የዩናይትድ ስቴትስ ልዑካን ቡድን የዓለማችን ሙቀት መጨመርና እየጋለች መሄድ በዘላለማዊው ግግር በረዷማው የአርክቲክ አውራጃ ላይ የሚያስከትለውን ጉዳት ለመከላከል በሚያስችሉ ነጥቦች ላይ ለመምከር ከፖሊሲ ቀራጮች፣ ከተመራማሪዎችና መንግስታዊ ካልሆኑ ድርጅቶች ጋር ተከታታይ ውይይቶችን እያደረጉ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዘጋቢያችን ፓም ዶኪንስ ሪፖርት ደርሶናል። ሰሎሞን ክፍሌ ያቀርበዋል።
በሰሜን ምዕራብ ጫፍ የዩናይትድ ስቴትስ ክፍለ ግዛት የአላስካ ተወላጆች በጉባኤው ወቅት ሲናገሩ የሚኖሩት የአየር ንብረት ለውጥ በሚታይበት ግንባር ላይ መሆኑን አስረድተዋል። ሊ ስቴፈን የአላስካ የብሔረሰብ መሪ ናቸው።
We are very, very concerned about our Mother Earth, but Alaska is now causing global
warming. የእናት ምድራችን ሁኔታ በጣም በጣም ያሳስበናል። አላስካ ግን አይደለችም በዓለማችን የደረሰውን የፀሐይ ግለት የፈጠረችው። ለማንኛውም ክስተቱ አላስካን እየጎዳ ነው።
በአርክቲክ አካባቢ ያለው የአየር ንብረት ለውጥ ስጋት የሙቀት መጨመርን፣ የባህር ላይ በረዶ ክምር መቀነስን፣ በድርቅና ሞቃት አየር ምክንያት የሰደድ እሳት መጨመርን ያካትታል ሲሉ የጉባኤው ተሳታፊዎች ይናገራሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የአየር ንብረት ለውጥ በጊዜው መፍትሄ ካልተገኘለት እየባሰ ሄዶ ከባድ ፈተና ይሆናል ሲሉ አስገንዝበዋል። ችግሩ ወደ ከባድ በአየር ንብረት ለውጥ ሳቢያ ወደሚፈጠር ስደት ሲሉ ወደ ጠሩት ሁኔታ ሊያመራ እንደሚችልም አስጠንቅቀዋል።
You think migration is a challenge to Europe today because of extremism? Wait till you see what
ዛሬ በጽንፈኝነት ምክንያት የተፈጠረው ፍልሰት አውሮፓ ውስጥ ትልቅ ፈተና ይደቅን ይመስላችኋል? ምድራችን ላይ ውሃ ሲጠፋ፣ የምግብ አለመኖርና በሕይወት ለመቆየት ሲባል አንዱ ጎሳ በሌላው ላይ ሲነሳ ጠብቁና ያኔ ምን ሊደርስ እንደሚችል ትገነዘባላችሁ።
ኬሪ ይህን ይበሉ እንጂ ታዲያ አንዳንዶቹ በአካባቢው የዩናይትድ ስቴትስ ፖሊሲዎች ትችቶችን አስከትለዋል። ለምሳሌም አንዱ ፕሬዚደንት ባራክ ኦባማ የሼል ነዳጅ ኩባንያ ከአላስካ ጠረፍ ባሻገር የዘይት ቁፋሮውን እንዲያሰፋ የደረሱበት ውሳኔ ነው። ፕሬዚደንቱ የወሰዱትን እርምጃ ግን ይከላከላሉ።
We don't rubber stamp permits. We make it clear that Shell has to meet our high standards.
እኛ ለኩባንያዎች ፍቃድ የምንሰጠው እንደፈለጋቸው አርጉ የሚል ማህተም አሳርፈንበት አይደለም። ሼል ያወጣነውን የደህንነት ጥበቃ መስፈርት ሙሉ በሙሉ እንዲያሟላ ግልጽ አድርገናል። የዘይት ቁፋሮውን ስራ ሲያካሂድ ማድረግ ያለበትን ጥንቃቄ ሁሉ የሚመለከት መመሪያ አለን። ያ ተግባራዊ መሆን እንዳለበት በማያሻማ ቋንቋ አስረድተናል።
አንድ በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት የአርክቲክ አካባቢን ሲጎበኝ የመጀመሪያው የሆኑት ባራክ ኦባማ የአየር ንብረት ለውጥ ችግር አስቸኳይ መፍትሄ ሊገኝለት የሚገባና እያደገ በመሄድ ላይ ያለ የዓለማችን ስጋት ነው ሲሉ አስረድተዋል። ችግሩ በተለይ አላስካን ክፉኛ እንደጎዳም አብራርተዋል። በተፈጥሮ አካባቢ ጥበቃ ጉባኤው ላይ የተሳተፉ ሚኒስትሮች ባወጡት የጋራ መግለጫ የዓለምን ግለት ለመቀነስ በሚያስችሉ እርምጃዎች ላይ ከዚህ ቀደም የገቡትን ቃል ዳግም እናድሳለን ብለዋል። የካርበን ዳይኦክሳይድ ብክለትን ለመቀነስ የተያዙ ጥረቶችን ለመደገፍና በአርክቲክ በመካሄድ ላይ ያለውን ምርምር ለማጠናከርም ቃል ገብተዋል።
በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ እየተላለፈላችሁ ያለውን መደበኛ ስርጭት ነው እየሰማችሁ ያላችሁት። ክቡራትና ክቡራን አድማጮች በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ።
በእጅ ስልካችሁ voa.horn.mobi ላይ እንዲሁም ናይል ሳት ላይ ታገኙናላችሁ።
በስቱዲዮ ቴክኒሽያኑ ሌናስ ሬምኩስ፣ ፕሮግራሙን እየመራልን ያለው ቴሌ ላይምባክ ነው። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ሰላም እንደምን አላችሁ? ከራችስተር ኒውዮርክ እዮ ባላለሁኝ። የአቶ ደሳለኝ ኃይለማርያምን የኢህአዴግ ሊቀመንበር ሆነው መመረጣቸውን በሬዲዮ ጣቢያችሁ ሰማሁኝ። ይሄ መቼም ቀደም ሲልም ማንም የሚያውቀው ነው፣ እንዳው ሊና ያለው ሰው ሁሉ የሚገምተው ነው። ይሄ ኮሚኒስታዊ አሰራር ኮሚኒስታዊ አካሄድ ይሆን ስለሆነ ማንም የጦፈ ክርክር አካሄዶ ድክመቱንም ተከራክሮ መሪ የመለወጥም መሪ የማሻሻልም ሁኔታ እንደማይደረግ የታወቀ ነው እና አሁንም አቶ ኃይለማርያም የሚናገሩት ተቃዋሚዎች እንድትባበሩን አብረን እንሰራ ነው የሚለው ነገር ሁሉ በጣም የማያሳምን መሬት የማያነሳ እንደው ውሸት መሆኑን ነው የምንገነዘበው። በማጭበርበር የተመረጠ ምርጫ በእውነት እንዲሁ አፍን ሞልቶ ለመናገር የማያስችል መሆኑን ነው እንደው አቶ ኃይለማርያም እንዲገነዘቡት የምንፈልገው እንጂ ህዝቡ ይረዳዋል። አመሰግናለሁ።
የፌዴሬሽን በተለይ የአትሌቲክስ ፌዴሬሽን ስራ በኮታ መሆን የለበትም፣ በክልል መሆን የለበትም። እውቀት ያለው ችሎታ ያለው ቦታውን የሚመጥን ለቦታው አስተዋጽኦ ያደረገ የቀድሞ ሯጮች እነ ሙሉ ቴፍተር እነ መሐመድ ከድር እነ ቶሎሳ ቆቱ በሩጫ ውስጥ ያሳለፉ ሰዎች ነው መግባት ያለባቸው። የመንግስት ስልጣን ይዘው እንደገና አትሌቲክሱን እንደ ሁለተኛ ስልጣን የያዙ ሰዎች አትሌቲክሱን ሊመሩ አይችሉም እና ይሄ በዘር በጎሳ እየተደራጀ መንግስት አትሌቲክስ ውስጥም ገብተው በኮታ የሚሰራ ስራ የትም አያደርስም እና ይሄን ነገር እባካችሁ እባካችሁ በተዋረድም የምትመጡ ከሆነ ለስብሰባ የማትመጡ ሰዎች፣ አሰልጣኞች ሆናችሁ ልጆቻችሁን የማታውቁ ሰዎች፣ የትኛው 5000 የትኛው ማራቶን የትኛው 10000 እንደሚሮጥ የማታውቁ የቡድን መሪዎች፣ እንዴት ነው የኢትዮጵያ አትሌቲክስ በዚህ የሚመራው? ይሄ ነገር እባካችሁ የሚመለከተው ክፍል ትኩረት ሰጥቶበት እስቲ ከድክመታችን ይሻሻላለን ያንን ቢታይበት ለማለት ነው። አመሰግናለሁ። ቴንክ ዩ።
እናመሰግናለን የተከበራችሁ አድማጮች ለአስተያየቶቻችሁ። ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ግን ተዘዋዋሪ ነው 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ ኢሜይል ይቀለናል ለምትሉ ደግሞ horn@voanews.com ነው፣ ጻፉልን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አብራችሁ እንድታመሹ በድጋሚ እንጋብዛለን።
አቶ ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን ምክትላቸው አድርጎ በድጋሚ የመረጠውና ትናንት የተጠናቀቀው 10ኛው የኢህአዴግ ጉባኤ የሚቀጥለው የትንታኔ ርዕስ ትኩረት ነው። በጉባኤው የትኩረት ጭብጦች ይዘትና ፋይዳ በጠቅላይ ሚኒስትሩ ንግግሮችና በተቃዋሚዎች ምላሽ ላይ ያተኮረው ቅንብር ጉባኤው ለአገሪቷ አንገብጋቢ ጉዳዮች የሰጠውን ምላሽም ይመረምራል። ሙያዊ ትንታኔውን የሰጡን አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ቀደም ሲል በአብይ ርዕስ እንደሰማችሁት ተከታዩ ክፍል አሁን ይቀርባል። አሉላ ከበደ ነው ያናገራቸው አቶ ሰይፈ ኃይሉን።
የአመራር መተካካት የሚለው ከዚህ ዓለም በሞት የተለዩት የቀድሞ የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ነባሮችም በአዳዲስ ወጣት መሪዎች የመተካት ዓላማ ኢህአዴግ ለረጅም ጊዜ ሲናገረው የነበረ የተባለውን ያህል ያለመሄዱን በኢህአዴግ በተለይ የተደረገ ለውጥ አለመኖሩን በተወሰነ ደረጃ ህወሓት ውስጥ ነባር የአመራር አካላት መሰናበታቸውን ይፋ ያደረገበት መግለጫ ወጥቷል። አቶ አባይ ጸሐዬ፣ አቶ ቴዎድሮስ ሀጎስ፣ አቶ አባዲ ዘሙ ሰባት ታዋቂ የቀድሞ አመራር አባላት መሰናበታቸው ተነግሯል። እስኪ ከኢህአዴግ ጋር ያነጻጽሩት።
በህወሓት ባለፈው 11ኛ ጉባኤ የነበረው አንድ ትልቅ ትችት እሱ ስለሆነ አንጋፋዎቹ የትግል ወቅት አመራሮችን አብዛኞቹ ያልወጡበት ሁኔታ ስለነበረ በባለፈው ጉባኤ ያንን ለትችት ጋብዞት ነበረ። በሌሎች የኢህአዴግ አባል ድርጅቶችም ቢሆን በተለይ ደግሞ በብአዴን በጣም በሚገርም ሁኔታ ወጥተው ተሰናብተው የነበሩ አመራሮችን ሳይቀር መልሶ ስራ አስፈጻሚ አባልነትና ወደ ማዕከላዊ ኮሚቴ የመለሰበት ሁኔታ ነበረና ያ ሁሉ ከልብ ነው ወይ ይህን መተካከል የሚባል ስብከት የሚሰበከው የሚል ጥያቄ አስነስቶ ስለነበረ ያንን ወደ ኋላ ላለመመለስ አሁን የጠቀስካቸውን የህወሓት ከፍተኛ አመራሮችን ማሰናበት አድርገዋል። ይህን ምናልባት መተካካት የሰው መተካካት በሚል ትርጓሜ ብቻ ከተረዳ ነው ማለት ነው። ያ ነው ያለው ግንዛቤ። በእኔ እምነት ግን በፓርቲው መተካካት ሲባል ሰዎችን ትተካለህ፣ አንዳንዴ በእድሜ የሚመስል መልኩ፣ አንዳንዴ ደግሞ ከዚህ በፊት በወታደራውም በትጥቅ ትግሉ ማለት ነው በወታደራውም በፖለቲካውም አመራር ቦታ ያልነበሩ ያን እድል ያላገኙ ማምጣት፣ አግኝተው የነበሩ የደከሙ የሚሏቸውን ደግሞ ማስለቀቅ በሚል ነው የሚተረጉመው። ከውጭ ያለው ህብረተሰብ ግን መተካካት በዚህ መልኩ አይደለም የሚረዳው። እዛ ላይ ነው ክፍተት የተፈጠረው፣ ህወሓትም ሌሎችም ፓርቲዎችም ጭምር እያስባለሁ። ከውጭ ያለው ህብረተሰብ የሚገነዘበው መተካካት ሰዎች ብቻ ሳይሆን እየተተኩ ያሉ አመለካከትም፣ አስተሳሰብም፣ አሰራርም፣ ስነ ምግባርም፣ የአመራር ብቃትም ጭምር ወደ አሉታው አቅጣጫ እየተቀየረ ነው የሚል ግምገማ አለ በህወሓት። ለምሳሌ ህዝቡ የሚያነሳው ይህን ስል ምንድን ነው አሁን አዳዲስ አመራሮችን በመተካካት መልክ እየመጡ እያሉ አብዛኞቹም እንኳን ባይሆን ወሳኝ ቁጥር አላቸው የሚባሉ ግን ከህዝባዊነት ይልቅ ወደ ግለኝነት፣ ከምህረት የለሽ የተጋይነት መንፈስ ሳይሆን ወደ አድርባይነት፣ ከአንዱ ላይ ተለጥፎ ምንም ክሪቲካል የሆነ ኮንትሪቢሽን ሳያደርግ ለፓርቲውም ለህዝቡም ተጠጋግቶ የሚኖር አመራር፣ በዲሞክራሲያዊነትም ቢሆን ከዲሞክራሲያዊነትና ህዝባዊነት ወደ አምባገነንነትም ጭምር የሚያንጸባርቁ አመራሮችን ገና ከስሩ እየመጡ ናቸው። ይህም የሆንበት ምክንያት ደግሞ ያንን የአመለካከት የአስተሳሰብ ለውጥ አያስፈልገንም የሚለውን ህወሓት በተግባር ግን አመለካከትም አስተሳሰብም ከአዳዲስ መሪዎችም ጭምር ይዞ እያመጣ ነው የሚል ትችት አለ። ሌላው ደግሞ የትችቱ አንግል አስተሳሰብማ መቀየር ያስፈልጋል፣ የድሮ አስተሳሰብ የድሮ አሰራር አያስኬደንም። ስለዚህ በተለይ ወጣቶች ከሆኑ በእድሜ የራሳቸው አስተሳሰብ የራሳቸው ፍልስፍና ዘመኑ የወለደውን ቴክኖሎጂ እውቀት በመጠቀም የራሳቸውን የአመራር ጥበብ በመጠቀም በራሳቸው መንገድ አገሪቷና ህዝቡ እንዲመሩ ይፈቀድላቸው። ይህን እያደረገ አይደለም። በዚህም በለበትም ግን ትችቱ ኔጋቲቭ ነው በፓርቲው እያረፈ ያለው። ስለዚህ ይህ ታላላቅ አመራሮች ከስራ የመሰናበታቸው ጉዳይ በእኔ በኩል ተገማች ነበረ። ከዛ በላይ መሄድ የሚችሉ አልነበሩም።
መልካም መተካካቱ ተሳክቶ በተገኘበት እንኳን አዎንታዊ ሚና ያለው አይደለም ነው ባጭሩ። ሌላ አንድ አነጋጋሪ ነጥብ እንመልከት። አንዳንድ የአመራር አባላት ተደራራቢ ኃላፊነት ሲወስዱ እናያለን። ጠቅላይ ሚኒስትሩን ብንመለከት የሀገሪቱ ጠቅላይ ሚኒስትር ናቸው፣ የኢህአዴግ ሊቀመንበር ናቸው። ሌላ ቀርቶ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ሆኖ በድጋሚ ተመርጠዋል። አቶ ደብረጽዮን ገብረ ሚካኤል የህወሓት ምክትል ሊቀመንበር ሆኖ ተመርጠዋል። በምክትል ጠቅላይ ሚኒስትርነት ከፍተኛ የአመራር ኃላፊነት የሚሰሩ ናቸው። ለምንድን ነው እንዲህ ያለ ተደራራቢ የአመራር ስልጣን አንዳንድ ግለሰቦች እጅ እንዲቀመጥ የሚደረገው? ምን ማለት ነው? ምንስ አዎንታዊ ሚና ይኖረዋል?
ምክንያቱ በትክክል ለማወቅ ይከብደኛል፣ ለምን እዛ እያደረገ እንደሆነ ኢህአዴግ። ዞሮ ዞሮ ግን ውጤቱና አንድምታውን ግን አሉታዊ መሆኑ ነው የምገነዘበው። ለምን ቢባል እቺ ነገር ሰው የሌላት ይመስል፣ ለዛም የተማረ በቴክኖሎጂም ከነሱ በላይ የታጠቀ በአመለካከትም ቢሆን ከነሱ በላይ እንጂ ባነሰ የተቆርቋሪነት መንፈስ የሌለው ትውልድ እያለ አንድ ሰው በአምስት በስድስት አንተ የጠቃቀስካቸውን ምሳሌዎችን ወሰድክ እንጂ በትግራይ ክልልም እንደዚሁ የተለያዩ ድርጅቶች የመንግስትም የፓርቲም የህዝብም አደረጃጀት በቦርድ ሰብሳቢነት ወይም በአባልነት እያሉ አንድ ሰው ጠቅልሎ እንዲይዝ የሚፈቅድ አሰራር አለው ፓርቲ። ይሄ ብዙ ዋጋ አስከፍሎናል። አንደኛ ኢንኤፊሽንሲ አስፍነዋል ብዬ ነው የማምነው።
የብቃት ማነስን እያንጸባረቀ ነው የሚሉን።
የብቃት ማነሱ
የጊዜም ማነሱ የጉልበትም ማነሱ ሁሉም ላይ ማዳረስ ስለማይችል ውጤቱ አሉታው ነው የሚሆነው። ውጤታማ አይሆንም። ተጨባጭ ስራ ሲሰሩም አናይም። ሁሉም ሴክተሮችን በአንድ ላይ ሲያወድቋቸው ሲጥሏቸው እናያለን። ባፈጣጠማቸው በአሃዛው ሪፖርት ካልሆነ በስተቀር አይነተኛው በሆነ መመዘኛ እየወደቁ ያሉ ሴክተሮች ብዙ ናቸው፣ በክልልም በፌደራል ደረጃ። ስለዚህ ብዙ ሰዎችን ያለማሳተፍ አንዳንዴ ደግሞ በተለይ ደግሞ ልዩ የሙያ ብቃት ብቻ የሚያስፈልጋቸው ሴክተሮች ከሆኑ ደግሞ ከፖለቲካው አመራር ይልቅ ሙያው አመራር ትኩረት ሰጥቶ ያለመንቀሳቀስ፣ በተለይ ደግሞ እየገባንበት ነው የምንለውን የሁለተኛው ጂቲፒ መሰረታዊ አቅጣጫው ማንፋክቸሪንግ ኢንዱስትሪ ነው። አሁን ያለን አመራር እርሻ የሚመራው የኢኮኖሚ ዘርፍ እሱም እየተንደፋደፈ ማለት ነው። መምራት ባህሉ ያደረገ አመራር ነው ያለን ከላይ እስከታች ከፌዴራል እስከ ክልል ድረስ። አሁን ወደ ማንፋክቸሪንግ ኢንዱስትሪ የሚመራው ኢኮኖሚ ስንሄድ አዲስ እውቀት፣ አዲስ ክህሎት ያስፈልጋል። ስለዚህ አሁን እየተደረገ ያለው የጠቀስከውን አይነት የአሻሻም አካሄድ የስልጣንና የኃላፊነት ቦታዎችንም አደላደል ስርዓት ከቀጠለ ያንን አዲስ የኢኮኖሚ ስርዓት እንዴት ልንመራውና እንዴት ውጤታማ ልናደርገው እንደምንችል ራሱ ጥያቄ ያስነሳብኛል በእኔ እምነት። ስለዚህ ውጤቱ በጣም አሉታዊ የሆነ ነው። ተጨባጭ ነው ደግሞ በሁሉም ክልሎች በሁሉም ሴክተሮችን እያየ ነው ያለ።
መልካም። ሌሎች ሰፊ ውይይቶችም እንደሚከተሉ ተስፋ አድርጋለሁ። አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ የኢህአዴግን 10ኛ ድርጅታዊ ጉባኤና ሌሎች አባል ድርጅቶቹን የቅርብ ጊዜ ጉባኤዎች ተንተርሰው ለሰጡኝ ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እኔ
ወደ ተከታዩ ዝግጅታችን እንለፍ። ንግድና ምጣኔ ሀብት።
ወደ ኢትዮጵያ የሚገባው ቀጥተኛ የውጭ መዋዕለ ንዋይ ፍሰት መጠን ባለፉት 5 ዓመታት ከ50% በላይ በሆነ መጠን መጨመሩን አንድ የመንግስቱ ከፍተኛ ባለስልጣን አስታውቀዋል። የጃፓን ዓለም አቀፍ ትብብር ኤጀንሲ በአጽሮት ጃይካ በግብርናና በግሉ ኢኮኖሚ ዘርፎች ትብብሩን ለማስፋፋት እቅድ እንዳለው የኤጀንሲው ምክትል ኃላፊ ገልጸዋል። መለስካቸው አምሃ ዘገባ አለው።
ትናንት ምሽት ላይ በሸራተን አዲስ ከተከፈተው የአፍሪካ ጃፓን የንግድ መዋለ ንዋይ መድረክ ጋር በተያያዘ ዶክተር አርከበ ቁባይ በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ አማካሪ ሚስተር ካቶ ሂሮሺ የጃፓን ዓለም አቀፍ ትብብር ኤጀንሲ ምክትል ፕሬዚዳንት እና ሚስተር አብደላ ሐምዶክ በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ምክትል ዋና ጸሐፊና ዋና ኢኮኖሚስት ጋዜጣዊ መግለጫ በሰጡበት ወቅት አዲስ በተፈጠረው የአፍሪካ ኢኮኖሚያዊ ገጽታ ምክንያት አፍሪካና ጃፓን ሊፈላለጉና ሊጠቃቀሙ እንደሚችሉ ሁሉም ጠቃቅሰዋል። ዶክተር አርከበ ኡቁባይ የኢትዮጵያን ኢኮኖሚ በተመለከተ እንዳብራሩት ባለፉት 12 ዓመታት ኢኮኖሚው በሁለት አሃዝ እያደገ እንደነበር አስታውሰው በተለይ በመጀመሪያው የእድገትና የለውጥ እቅድ ወቅት ወደ ሀገር የገባው ቀጥተኛ የውጭ መዋለ ንዋይ ፍሰት መጠን ከዚያ በፊት ከነበሩ ዓመታት በግማሽ ያህል ከፍ እንዳለ ገልጸዋል።
When we started GDP 1, it was the FDI amount of...
የመጀመሪያውን የእድገትና ትራንስፎርሜሽን እቅድ ስንጀምር ከውጭ ወደ ኢትዮጵያ የገባው የመዋዕለ ንዋይ ገንዘብ በግምት $600 ሚሊዮን ነበር። ባለፈው የአውሮፓ ዓመት በ2014 ዓ.ም ግን $1.5 ቢሊዮን ደርሷል። ስለዚህ የውጭ መዋዕለ ንዋይ ፍሰት በጣም ጨምሯል። የጨመረው ይህ ብቻ አይደለም፣ የመዋዕለ ንዋይ ፍሰቱ በአይነትም ተለውጧል። ዛሬ ከውጭ ወደ ኢትዮጵያ በቀጥታ የሚገባው የመዋዕለ ንዋይ ገንዘብ ትኩረቱ በአብዛኛው በአምራች ኢንዱስትሪው ላይ ነው።
ዶክተር አርከበ ኡቁባይ ይሄ ጅምር ብቻ እንጂ እንደ ትልቅ ቁም ነገር የሚቆጠር እንዳልሆነም ይናገራሉ። በአሁኑ ጊዜ ሁለተኛውን የእድገትና የለውጥ እቅድ ተግባራዊ በምናደርግበት ወቅት በጣም ጥሩ መሠረተ ልማት፣ ለሥራ የተሰናዳ ወጣት የሰው ኃይል፣ የተረጋጋ ማኅበራዊ ሁኔታ ስላለ የውጭ ባለሀብቶችን ይስባል ብለዋል። በሌላ በኩል ባደጉ አገሮች ውስጥና በመበልጸግ ላይ የሚገኙ እንደ ቱርክ ባሉ አገሮች ውስጥ የጉልበት ዋጋና የመሳሰሉት ታሳቢዎች ዋጋ እየጨመረ በመሆኑ የአፍሪካ ኢኮኖሚ ይበልጥ ማራኪ እንደሚሆንና ኢትዮጵያም የዚህ ተቋዳሽ እንደምትሆን አስረድተዋል። ኢትዮጵያ በዚህ ረገድ የውጭ መዋለ ንዋይን ምን ያህል ለመሳብ እንደምትችል ምሳሌ የሰጡትም በሐዋሳ ግንባታው ተጀምሯል ያሉትን የኢንዱስትሪ ፓርክ ወይንም የኢንዱስትሪ መናኸሪያ ነው።
of manufacturing investment will continue to grow. And just to give you an example, we are now building
በአምራች ኢንዱስትሪው ላይ የሚወጣው ሀብት እያደገ ይሄዳል። አንድ ምሳሌ ልስጣችሁ። የሐዋሳን የኢንዱስትሪ መናኸሪያ የገነባን ነው። ግንባታው በስድስት ወራት ውስጥ ይጠናቀቃል። ያ መናኸሪያ በሚቀጥለው አንድ ዓመት ጊዜ ውስጥ ሙሉ በሙሉ ሥራ ሲጀምር 50 ሺህ የሥራ ዕድል መፍጠር እንችላለን።
የውጭ መዋለ ንዋይ አፍሳሾች ወይንም ባለሀብቶች ሀብታቸውን ይዘው ወደ አንድ ሀገር ለመግባት በሚፈልጉበት ጊዜ የሚያዋቸው ወይንም የሚያጠኗቸው ጉዳዮች እንዳሉ ያስታወሱት ዶክተር አርከበ ከእነዚህ አንዱ ሥራን ለማከናወን ያለው ሁኔታን አመችነት፣ የቢሮክራሲ ማነቆች አለመኖራቸውንና መንገዱ ቀና መሆኑን አስቀድመው ይመረምራሉ ብለዋል። የኢትዮጵያ ኢንቨስትመንት ኮሚሽን እንደገና መዋቀሩን ገልጸው በቀጥታ በጠቅላይ ሚኒስትሩ ሊቀመንበርነት የሚመራ ቦርድም መቋቋሙን ገልጸዋል። የጃፓን ዓለም አቀፍ ትብብር ኤጀንሲ ምክትል ፕሬዚደንት ሚስተር ካቶ ሂሮሺ በበኩላቸው ኤጀንሲው ትብብር የሚያደርግባቸውን መስኮች ዘርዝረዋል። ብድር በመስጠት በኩል ይደረግ የነበረውን ዓለም አቀፍ ትብብር ኤጀንሲው አቋርጦ የቆየ መሆኑን የገለጹት ሂሮሺ በአሁኑ ጊዜ ግን ኢትዮጵያ የተረጋጋና በብልህነት የሚመራ ማክሮ ኢኮኖሚ ስላላት ሁለቱ መንግስታት በዚህ ረገድ ለመተባበር መወያየት ያለባቸው ይመስለኛል ብለዋል። ለማንኛውም ግን ከኢትዮጵያ ጋር በሚደረገው ትብብር በአራት መስኮች ላይ የተለየ ትኩረት እንደሚሰጡት አልሸሸጉም።
Currently we have four priority areas vis-à-vis Ethiopia. One is agricultural development, the second private sector development, the third
ኢትዮጵያን በሚመለከት በአሁኑ ጊዜ በቅደም ተከተል የተቀመጡ አራት የትብብር መስኮች አሉን። አንደኛው የግብርና ልማት፣ ሁለተኛው የግሉ ዘርፍ ልማት፣ ሶስተኛው ጤናና አራተኛው ትምህርት ናቸው። ሶስተኛውና አራተኛው መስኮች የሚያመለክቱት የሰው ሀብትን ወይም ኃይልን ማበልጸግ ልማትን እንደሚያጠናክር የሚያምነውን የጃፓንን መንግሥት አመለካከት ነው።
የልማት ሞዴልን በተመለከተ ለቀረቡላቸው ጥያቄዎች ሁሉም ባለሥልጣናት እገዛ የሚደረግላቸው አገሮች ሁሉ ከየራሳቸው ሀገራዊ ተጨባጭ ሁኔታ ጋር የሚስማማ ፖሊሲ ለመንደፍ ነጻነታቸው ሊጠበቅ እንደሚገባው ተናግረዋል። ከ20ና ከ30 ዓመታት በፊት የዓለም የገንዘብ ተቋማት ያደርጉት እንደነበረው ያልበለጸጉ ሀገሮችን የልማት ጎዳና አጋር የሚባሉት አካላት ወይንም ሀያላን ሀገሮች ሊመርጡላቸው አይገባም ሲሉ በአጽንኦት ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የማክሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በድጋሚ ልጋብዝ። አሁን ሐኪሞን ይጠይቁ።
ሐኪሙን ይጠይቁ ለምሽቱ በቅርቡ የጉበት እጢ ቀዶ ሕክምና በተደረገላቸው ወቅት ለአንጎል ካንሰር መጋለጣቸው በሕክምና መረጋገጡን ይፋ ያደረጉትን የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተርን የጤና ሁኔታ መነሻ በማድረግ በርዕሱ ላይ ከባለሙያ ጋር የተደረገ ቃለ ምልልስ ነው ይዞ የቀረበው። ለጥያቄዎቹ ምላሽ የሚሰጡን በዩናይትድ ስቴትስ በካሊፎርኒያ ግዛት የሳክራሜንቶ ከተማ ካይዘር ፐርማኔንቴ የቀዶ ሕክምና ክሊኒክ የካንሰርና የጠቅላላ ቀዶ ሐኪሙ ዶክተር ዳንኤል ሽብሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ዶክተር ዳንኤል ሽብሩ በቅርቡ ለካንሰር ህመም መጋለጣቸውን ይፋ ያደረጉት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ለአንጎል ካንሰር መጋለጣቸውን ያወቁት የጉበት ህክምናቸውን በመከታተል ላይ ሳሉ የቀዶ ህክምና በተደረገላቸው ወቅት በሌሎች የሰውነታቸው ክፍል ጭምር መሰራጨቱን የሚመለከት ዜና ነው የተገለጸውና እስኪ ስለ ህመሙ ምንነት በመረዳት እንጀምር። ምን አይነት ካንሰር ነው ለዚህ ህመም ተጋልጫለሁ ብለው በጋዜጣዊ መግለጫ ይፋ ያደረጉት?
ፕሬዚደንት ጂሚ ካርተር ያዛቸው የቆዳ ካንሰር ነው። ብዙ አይነት የቆዳ ካንሰሮች አሉ። ይሄኛው ስሙ ሜላኖማ ይባላል። ሜላኖማ በብዛት የሚያጠቃው ነጣ ያለ ቆዳ ያላቸው የህብረተሰብ ክፍል ነው። በተለይ አውሮፓ፣ አውስትራሊያ፣ ሰሜን አሜሪካ የመሰሉ አካባቢዎች እና የእሳቸው ይሄ ሜላኖማ የሚባለው ነው የቆዳ ካንሰር አይነት ወደ ጉበትና ወደ አንጓል ተሰርተሳቸው በአሁኑ ሰዓት የምንሰማው።
ገና ከመጀመሪያው ለየት ያለውን ስሜት የሚያጭር ለየ ጥያቄ እንድናነሳ የሚያደርግ ነጥብ ነው። የቆዳ ካንሰር ሆኖ ሳለ ጉበታቸውና አንጎላቸውን ማጥቃት ከቻለ እንዴት ነው የቆዳ ካንሰር ሌሎች የሰውነት ክፍሎችን የሚያጠቃው?
የቆዳ ካንሰር ዋነኛው መንስኤ በፀሐይ በኩል የሚገኘው ይሄ አልትራቫዮሌት ጨረር የሚባለው እሱ ነው ይሄን የሚያመጣው። ብዙዎቻችን ብዙ ኢትዮጵያውያኖች እና አፍሪካኖች እና ሌሎችም እንግዲህ ቆዳችን ትንሽ ጠየም ጠቆርም ያለ ህዝቦች ሜለንን የሚባል ኬሚካል አለ ቆዳው የሚያመርተው። ይሄ ሜለንን ነው የቆዳችንን ቀለም ወደ ቡኒነት የሚቀይረው እና ይሄ ኬሚካል ከፀሐይ የሚነሳውን የቆዳ ካንሰር ይከላከልልናል። እኛ በአብዛኛው
ሰውነታችን በኃይለኛ ጨረራ ፀሐይ ብርሃን በመጋለጡ የሚከሰተውን የቆዳ ካንሰር ለመከላከል ይረዳል። በጥቁር ህዝቦች ላይ ያለው የተሻለ የመከላከል አቅም
የተፈጥሮ መከላከል አቅም ይሄ ነገር እንግዲህ ይሄ ኢትዮጵያ ቻለ ሊሆን የሚችል ነገር ነው። አንድ ሰው የሜለንን ቀለሙ ባነሰ ቁጥር የቆዳው ቀለም ነጣ ይላል እና ያ ህዝብ እንዳልኩ በጣም ፀሐይ የሚጋለጥ ከሆነ የፀሐይ አልትራቫዮሌት ጨረሮች የቆዳውን ካንሰር መንስኤ ይሆናሉ እና በዚህ ሰዓት ሜለኖማ ዋነኛው በመቀጠልነት የሚጠራው የቆዳ ካንሰር አንዱ እሱ ነው።
ስለዚህ ይሄ የቆዳ ካንሰር ቀደም ብለው በመግቢያው እንደጠቆሙት ጉበታቸውንና አንጎላቸውን ወደ እነኚህ ሁለት የሰውነት ክፍሎች ተሰራጨ። እንዴት ነው ስ የሚያጠቃው? ተመሳሳይነት አለው? ቆዳን በሚያጠቃበት መልኩ የውስጥ የሰውነት ብልቶችን የሰውነት አካላትንም እንዲሁ ይጎዳል?
ትክክል። እንግዲህ ማንኛውም የቆዳም ሆነ የተለያዩ የአካል ክፍሎች ካንሰር ቀደም ብሎ ከተያዘ ያው በሰርጀሪ
በቀዶ ሕክምና
በቀላሉ ግን ይሄንን ነገር ቀድሞ የመያዙ ችግር ነው እና አንዴ ከተሰራጨ በኋላ ብዙ ጊዜ ፕሮግኖሲሱ ወይንም
የመዳን እድሉ
እድሉ በጣም ይቀንሳል። እና እንግዲህ በአሁኑ ሰዓት የምንሰማው ከሆነ የጂሚ ካርተር ፕሮግኖሲስ
የመዳን እድላቸው
ከእድሜያቸው ጋር ስታያይዘው በጣም ዝቅ ያለ ነው የሚሆነው። ምክንያቱም ሜለኖማ አንድ ጊዜ ከተሰራጨ በኋላ ከዋናው ከኦሪጂናል ቦታው ትሪትመንቱ ብዙ ጊዜ እንደ ኪሞቴራፒ እንትኖች ናቸው። እነሱ ደግሞ ጊዜ አይሰሩ።
ዶክተር ዳንኤል እንግዲህ በጊዜ በወቅቱ የህመሙ ሁኔታ መታወቁ በምርመራ መረጋገጡ በአስቸኳይ ሕክምና እንዲሰጥም ይረዳል እና በዚህ መልኩ የመዳን እድሉን ከፍና ዝቅ ያደርገዋል ነው የሚሉን?
ትክክል። እንግዲህ እንደ ጉበቱ ላይም አንጎሉ ላይም የተሰራጨው ካንሰር በእርግጥ ብዛቱ አናሳ ከሆነ እነሱንም ሄዶ በሰርጀሪ እና በተለያዩ አይነት መሳሪያዎች በጨረርም ሆነ በኪሞቴራፒ አሳንሶ የአንድን ሰው የመኖር ተስፋ ለማራዘም ይቻላል። ግን እንደዛም ሆኖ ኮምፕሊትሊ ሙሉ ለሙሉ ለመፈወስ አይቻልም። አንድ ካንሰር ከተሰራጨ በኋላ ሌላ አካል ላይ ሊፈወስ አይችልም። ከዚህ በኋላ ያለው ዓላማ ምንድን ነው? ያንን ሰው ቀሪውን የህይወት ዘመኑን በጥራት ባለው መንገድ እንዴት አድርጎ መንከባከብ እንደሚቻል ነው እንግዲህ ዋናው የህክምና ዓላማ። ከእንግዲህ በኋላ
ይሄ ምናልባትም በቀጥታ ወደ ቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር ሁኔታ ይመልሰናል። በዘጠናዎቹ እድሜ ውስጥ የሚገኙ ናቸው። 90 ዓመት እድሜ አዛውንት ናቸው። ከእድሜም ጋር ተያይዘው የጤንነት ሁኔታ መዳከም ይጠበቃል። እንደ ገለጹት ደግሞ በምርመራ እንደተረጋገጠው ጉበታቸውንና አንጎላቸውን አጥቅቷል፣ ወደ ሰውነታቸው ተሰራይተዋል። የሳምንታት እድሜ ብቻ ያለኝ ነበር የመሰለኝ፣ ግን አሁን ጨረር ህክምናውንም ጀምሬያለሁ ይላሉ። ከህመሜ ጋር የተያያዘው ሁለቱን የሰውነት ክፍሎች ማጥቃቱን ጨምሮ ሲመለከቱ ምን ያህል ነው እድሉ? እንዳሉት ዘግይቶ የታወቀ ይመስላል።
አዎ፣ እንግዲህ ይሄ በጣም ከባድ ጥያቄ ነው ለመመለስ። በሳይንሱ ዓለም ካንሰር ደረጃ አለው። ስቴጅ አንድ ከአራት ደረጃ አንድ ወይም ስቴጅ አንድ የምንለው በጣም ጥሩ ውጤታማነት ሊያስከትል የሚችል ነው። ትሪትመንት አለው፣ ሊፈወስ የሚችል ነው ማለት ነው።
በህክምና ቶሎ ሊፈወስ ይችላል።
ለመፈወስም ይቻላል ማለት ነው እንደ ካንሰሩ አይነት። ደረጃ አራት ደግሞ ብዙ ጊዜ በጣም አድቫንስ ሊሆነና የአንድ ሰው የመኖር እድሉም የቀነሰ እና ሙሉ ለሙሉ ደግሞ ለመፈወስ የማይቻልበት ደረጃ ላይ ደረሰ ማለት ነው። ማለት ያ ካንሰር ከኦሪጂናሉ ቦታ ራሱ ሌላ ቦታ ሄዳ ማለት ነው። አሁን የጂሚ ካርተር የቆዳ ካንሰር ደረጃ አራት ወይም ስቴጅ ፎር የምንለው ነው። ስቴጅ ፎር ወይም ደረጃ አራት ሜለኖማ ብዙ ጊዜ ካንሰር እዚህ ሀገርም ሆነ ዓለም ላይ የሚለካው አንድ ሰው ለ5 ዓመት የመኖር ተስፋው ምን ያህል ነው የሚለው ነው። ያ ፐርሰንቴጁ እንግዲህ የእሳቸው እድሜውን ስመገር በጣም ያነሰ ነው የሚሆነው። እርግጥ በጣም ያነሰ ነው የሚሆነው። እንግዲህ ቅድም እንዳልኩ የእሳቸውም የሕክምና ቡድናቸውም አላማ ይቺ ያለቻቸውን ህይወት በጥራት ለማሳለፍ ላይ ያተኮረ ነው የሚሆነው።
ህመም፣ ስቃይ እንዳይኖራቸውና ምንም ይሁን ምን ያ የእድሜ ገደብ የቀረውን እድሜያቸውን የተሻለ ህይወት እንዲኖራቸው ማድረግ ላይ ነው ትኩረቱ።
ህመም ነው ዋነኛው ነው፣ ስቃዩን ለመቀነስ ላይ የሚያተኩር ነው። ትሪትመንቱ ካሁን በኋላ።
ዶክተር ዳንኤል አንድ ሌላ ጉዳይም ተያይዞ ይነሳል። በጂሚ ካርተርም የሕክምና ታሪክ ጭምር የቤተሰብ ታሪክ በዘር ሐረግ የሚወረስ ከዚህ ቀደም ወላጆች ወይም ደግሞ ሌሎች ዘመዶች የተጋለጡ መሆናቸው ይበልጥ ተጋላጭነትን ከፍ ያደርገዋል። ሌላኛውም የቤተሰብ አባል በዘር ሐረግ ሊወርስ ይችላል የሚለው እምነት የጎላ ይመስላል። እስኪ ስለሱ ያስረዱን።
ለዛሬ ዶክተር ዳንኤልና ባልደረባዬን አሉላንም ላመስግን። እንግዲህ ዶክተር ዳንኤል ከቀረበላቸው ጥያቄ ይነሳሉ። በሚቀጥለው ዝግጅታችን በሌላ ፕሮግራም ይቀርባል። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አሚር ሄክማቴ የተባለ የአሜሪካ ዜጋ ኢራን ውስጥ በውሸት የስለላ ክስ ከታሰረ እንደ አውሮፓ አቆጣጠር ነሐሴ 29 ቀን ባለፈው ቅዳሜ ማለት ነው 4 ዓመት ሞላው። የኢራን ባለሥልጣኖች አሪዞና የተወለደውን የቀድሞ ማሪን ያሰሩት ከ4 ዓመታት በፊት ዘመዶቹን ለመጠየቅ ወደ ሀገሪቱ በሄደበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባወጡት መግለጫ የኢራን መንግስት አሚር ሄክማቴን ለሰብአዊ ቸርነት ሲል እንዲለቀው በድጋሚ ጥሪ አድርገዋል። የሄክማቴ ቤተሰቦች በገጠማቸው የፍትህ ጉድለት ተስፋ ያለመቁረጥ ስሜት አሳይተዋል። አሚርም የቀድሞ ማሪ እንደመሆን መጠን ፍትህ በጎደለው እስራቱ ትልቅ ብርታት አሳይተዋል ሲሉም ጆን ኬሪ አሞግሰዋል። ጆን ኬሪ አያይዘውም ፕሬዚደንት ኦባማ በቅርቡ ለአሜሪካውያን አርበኞች ባደረጉት ንግግር አሚር ሄክማቴን ወደ ሀገሩ እንዲመለስ በሚያደርጉት ጥረት ከመቀጠል የሚያቆማቸው ነገር እንደማይኖር መግለጻቸውን ተናግረዋል። ፕሬዚደንት ኦባማ ባደረጉት ንግግር ኢራን ውስጥ ፍትህ በጎደለው መንገድ ስለታሰሩት አሜሪካውያን ሁሉ ተናግረዋል።
ጆርናሊስት ጄሰን ረዛይን ሹድ ቢ ሪሊስድ ፓስተር ሳይድ አብዲኒ ሹድ ቢ ሪሊስድ አሚር
ጋዜጠኛ ጄሰን ሬዛያን መለቀቅ አለበት። ፓስተር ሰኢድ አበዲኒ መለቀቅ አለበት። የዩናይትድ ስቴትስ ባህር ወለድ ባልደረባው አሚር ሄክማቴ መለቀቅ አለበት። ኢራን ሮበርት ሌቪንሰንን እንድናገኝ ልትረዳን ይገባል። እነዚህ አሜሪካውያን ወደ ሀገራቸው እና ወደ ቤተሰቦቻቸው መመለስ አለባቸው።
የውጭ ጉዳይ ሚኒስትር ኬሪ በበኩላቸው የኢራን መንግሥት ሰኢድ አቢዲኒን፣ ጄሰን ራይዘንና ሄክማቴን ከእስር እንዲፈታ ሮበርት ሌቪንሰንን ለማግኘትም ኢራን ከዩናይትድ ስቴትስ ጋር እንድትተባበር ጥሪ አቅርበዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ለአራት ሰዓት ጥቂት ደቂቃዎች ይቀራሉ። አሁን አጠራጥር ያሉ መረጃዎችን ላካፍላችሁ። ከዛሬ ምንዛሪ ልነሳ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ85 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ እርስዎ ዶላር ካለዎትና መሸጥ ከፈለጉ 20 ብር ከ85 ሳንቲም ይሰጦታል። የመግዣ ዋጋ ደግሞ እርስዎ ዶላር ከፈለጉ የሚከፍሉት 20 ብር ከ95 ሳንቲም ይሆናል። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ነሐሴ 27 2007 ዓ.ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። ሙሉ በሙሉ ፀሐያማ ከሚሆነው ከጎዴ በስተቀር በአብዛኛው የሀገሪቱ ክፍሎች ከፊል ደመናማ ወይም ከፊል ዝናባማ ይሆናል። የኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 40፣ ዝቅተኛው ደግሞ የባሌ ሮቤው 10ና የአዲስ አበባው 11 ዲግሪ ሴልሺየስ ይሆናሉ። ዕለቱን ወደ ታሪክ መለስ ብለን ስንመለከት በ1953 ዓ ም ዛሬ ነሐሴ 26 ማለት ነው፣ ሐሚድ ኢድሪስ አዋቴ አንድ ፖሊስ ተኩሶ ገደለ። የኤርትራ የነጻነት ትግልም ያኔ እንደተጀመረ ታሪክ ይናገራል። ዛሬ በ1931 ዓመተ ምህረት የዛሬ 66 ዓመተ ምህረት ማለት ነው፣ ናዚ ጀርመን ፖላንድን ወረረች። ሁለተኛው የዓለም ጦርነትም ተጫረ። ዛሬ በ1977 ዓመተ ምህረት የዛሬ 30 ዓመት ታስታውሳላችሁ ታይታኒክን፣ የዛች መርከብ ስብርባሪ መርከቧ ተሰብራ በሰጠመች በ73 ዓመቱ በሰሜን አትላንቲክ ውቅያኖስ ውስጥ ተገኘ። የአሜሪካና የፈረንሳይ አሳሾች ናቸው ያገኟቸው። ዝግጅታችን ወደ ማብቃቱ ነው። ክቡራትና ክቡራን አድማጮች ፕሮግራሙን የመራልን ቴሌላይን ባክ ነው።
ያስተናገድናችሁ ቆንጂት ታዬና
እኔም ሰሎሞን አባተ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። ምንም አዲስ ነገር የለም።
እውነቷን ነው።
ደህና ደሩ ክቡራትና ክቡራን አድማጮች።
Disney.